ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ከአንድ ወር እስከ ስድስት ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ይህን ያህል ተማሪ ቤት እንዲውል መደረጉ በጣም ቅርታ ነው እየፈጠረብን።
በቅርቡ የተወሰነው የከፍተኛ ትምህርት ተቋማት መግቢያ ውጤት ምዘና በተለይ በምስራቅ አማራ ክልል የሚገኙ ቦታዎች ዘንድ ባሉ ተማሪዎችና መምህራን ዘንድ ቅሬታን ፈጥሯል። ይህን የተመለከተው ዘገባ በምሽቱ ይደመጣል።
ህጻናቱ ያወቁትን ለምን ተናገሩ ማለት ሰብአዊ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታውርሱ ነው የሚሉት ሁሉም ህጻናት ነው ጋር የሚመጡት።
በአስቂኝ ትርኢት አቅራቢነቱና በማህበራዊ ሚዲያ ተጽዕኖ ፈጣሪነቱ የሚታወቀውን ኮሜዲያን እሸቱ መለሰ እንደሰማ ነው ስለ ቅርብ ጊዜ ስራዎቹ ቆየት ብሎ ያጫውተናል። እነዚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናው እናሰማችሁ። ስምንሽ ቆየ።
አመሰግናለሁ ሀብታሙ። በማላዊ የፖሊዮ በሽታ መጥፋቱ ከተረጋገጠ ከ30 አመት በኋላ ለመጀመሪያ ጊዜ በካቲት ወር ላይ በሽታው መገኘቱ መረጋገጡን ተከትሎ ትላንት በመስራቅና ደቡባዊ የአፍሪካ ክፍሎች የፖሊዮ ክትባት ዘመቻ ተጀምሯል። የተባበሩት መንግስታት የህፃናት መርጃ ድርጅት ከሌሎች አጋሮች ጋር በመሆን ዘመቻውን የሚመራ ሲሆን በማላዊ፣ ዛምቢያ፣ ሞዛምቢክና ታንዛኒያ የሚኖሩ ከ20 ሚሊዮን በላይ ህጻናትን ለመከተብ እቅድ ተይዟል። የክትባት ዘመቻው የታቀደው ባለፈው ወር በማላዊ ዋና ከተማ ሊሎንግዌ የምትኖር አንዲት የ3 አመት ህጻን በፖሊዮ ቫይረስ በመጠቃቷ እግሮቿን ማዘዝ እንዳቃታት ከተረጋገጠ በኋላ ነው። በመጀመሪያው ዙር የክትባት አሰጣጥ ሂደት በታንዛኒያ፣ ዛምቢያ፣ ሞዛምቢክና ማላዊ የሚኖሩ 9 ሚሊዮን ህጻናት ክትባቱ የሚወስዱ ሲሆን ክትባቱ ከዚህ በፊት ተከትበው የነበሩ ህጻናትንም ያጠቃልላል። አንጎላ፣ ኤስዋቲኒና ዚምባብዌ በደቡባዊው የአፍሪካ ክፍል ካሉ መንግስታት እጅግ የከፋ የሚዲያ አፋኝ መሆናቸውን በየአመቱ በሚዲያ ነጻነት ዙሪያ የሚወጣው ሪፖርት አመልክቷል። በቀጠናው የፕሬስ ይዞታን የሚቆጣጠረው የደቡባዊ አፍሪካ የሚዲያ ተቋም ባወጣው የዘንድሮ ሪፖርት በተለይ የኤስዋቲኒና የዚምባብዌ ባለስልጣናት ሚዲያን በእጅጉ እንደሚያፍኑና ሀገራቱ የፕሬስ ነጻነትን ለማክበር ተጨማሪ ጥረት ማድረግ እንደሚጠበቅባቸው አስታውቋል። የተቃውሞ ዳይሬክተር የሆኑት ታቦኒ ሞዮ እንዳሉት ኤስዋቲኒ ባለፈው አመት በሀገሪቱ በነበረ ተቃውሞ ኢንተርኔት 2 ጊዜ እንዲቋረጥ ማድረጓን፣ ዚምባብዌ ኢንተርኔትን የሚገድብ ህግ እያወጣች መሆኑንና በአንጎላ የሚደረገው ምርጫ እየተቃረበ መሆኑን ተከትሎ ክትትል እንደሚደረግ ተናግረዋል። ሆኖም የዚምባብዌ ምክትል ኢንፎርሜሽን ሚኒስትር ባለፈው አንድ አመት ውስጥ በሀገሪቱ የታሰረም የተገደለም ጋዜጠኛ እንደሌለ በመጥቀስ ሪፖርቱ ስሜት የማይሰጥ ነው ሲሉ አጣጥለውታል። በደቡብ ሱዳን እስካሁን ያልተረጋጋውን የሰላም ስምምነት ለማጽናት መንግስት ህገ መንግስቱን በተግባር ለማዋል ያሰበው ቅድ ተፈጻሚ ሳይሆን ምርጫ ከተካሄደ ሀገሪቱ ወደማያባራ ሁከት ልታመራ ትችላለች ሲል የተባበሩት መንግስታት ድርጅት አስታውቋል። ይህን ያስታወቀው የደቡብ ሱዳንን የሰብአዊ መብት ሁኔታ የሚከታተለው 3 አባላት ያሉት ኮሚሽን ለመንግስታቱ ድርጅት የሰብአዊ መብት ጉባኤ ባስገባው ሪፖርት ነው። ደቡብ ሱዳን በሀገሪቱ ስር የተሰደደውን የእርስ በርስ ጦርነት ለማስቆም የህገ መንግስቱን የተወሰኑ አንቀጾች ተግባራዊ ለማድረግ የ3 አመት የሽግግር ጊዜ ነበራት ሲሆን እንደ አውሮፓውያን አቆጣጠር በ2023 ምርጫ ሊካሄድ ቀጠሮ ተይዟል። ሆኖም የኮሚሽኑ አባላት የሰላም ስምምነቱ ቁልፍ አካላት እስካሁን ተግባራዊ ካለመደረጋቸው በተጨማሪ በሀገሪቱ የተወሰኑ አካባቢዎች የሚካሄደው ግጭት እንዲሁም በመላ ሀገሪቱ የተንሰራፋው የሰብአዊ መብት ጥሰት ነጻና ገለልተኛ ምርጫ ለማድረግ መሰናክል ሊሆን ይችላል ብለዋል። ግጭቱ እስካሁን ከ4 ሚሊዮን በላይ ሰዎች በሀገር ውስጥና ወደ ጎረቤት ሀገር እንዲሰደዱ ያደረገ መሆኑንና ወደ 9 ሚሊዮን የሚጠጉ ሰዎች ደግሞ ሰብአዊ እርዳታ እንደሚያስፈልጋቸው የኮሚሽኑ ሊቀመንበር ያስሚን ሶካ ተናግረዋል። ራሽያ በዩክሬን የከበበችውን ሜሪዮፖል ከተማ ባለስልጣናት እስከ ዛሬ ድረስ አሳልፈው እንዲሰጡ ቀነ ገደብ ብታስቀምጥም የዩክሬን ምክትል ጠቅላይ ሚኒስትር ኤሬና ቬሬሽቾክ ማስጠንቀቂያውን አጣጥለውታል። ቬሬሽቾክ አሳልፈው በመስጠትም ሆነ ትጥቅ በመፍታት ዙሪያ ምንም አይነት ንግግር ሊኖር አይችልም። ይህንንም ለራሻ ወገኖች አስረድተናቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከራሻ ፕሬዝዳንት ቭላድሚር ፑቲን ጋር በሰላም ዙሪያ ለመነጋገር ዝግጁ መሆናቸውን አስታውቀዋል። ዘለንስኪ ትላንት ከሲኤንኤን ጋዜጠኛ ፋራድ ዘካሪያ ጋር በነበራቸው ቃለ ምልልስ ዩክሬንና ራሻ በድርድር ስምምነት ላይ መድረስ ካልቻሉ የሶስተኛው ዓለም ጦርነት መነሻ ሊሆን እንደሚችል ተናግረዋል። ዘለንስኪ አክለው የዩክሬንን ግዛት የሚያስጠብቅና ፍትሃዊ የሆነ ሁለገብ ሰላማዊ ድርድር ከሞስኮ ጋር ለማድረግ ጥሪ አቅርበዋል። ከዩክሬን ልዑካን ጋር ድርድር የሚያደርጉት የራሽያ ዋና ተደራዳሪ በቅርብ ቀን በሰጡት መግለጫ ዩክሬን ወደ ኔቶ ለመቀላቀል ያቀረበችውን ሐሳብ ጥላ ገለልተኛ አቋም እንድትይዝ የሚጠይቀው ሐሳብ ዙሪያ ሁለቱም ወገኖች ወደ ስምምነት መቃረባቸውን አመልክተዋል። አድማጮች ለሰዓት ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች አቀረብኩላችሁ ስምንሽ የቆየነኝ ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስምንሽን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ወደ ቀደሙ መሰናዶ እንሻገር። በቅርቡ የተወሰነው የከፍተኛ ተቋማት መግቢያ ውጤት በተለይ በምስራቃዊ አማራ አካባቢዎች የተከሰተውን ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም ሲሉ መስራታቸውን ደስ ያደረጉ 15 የሃይማኖትና የሲቪል ድርጅቶች አስተውሏል። ድርጅቶቹ በተማሪዎችና በአካባቢ ላይ ሊደርስ የሚችለውን ስነ ልቦናዊ ጉዳትና ፖለቲካዊ አለመረጋጋት ግምት ውስጥ በማስገባት የሚመለከተው መንግስታዊ አካል ማስተካከያ እንዲያደርግም ጠይቀዋል። መስፍን አራጌ።
የደቡብ ወሎ ዞን መምህራን ማህበር ሊቀመንበር መኮንን ጌታቸው በመንግስት የተወሰነውን የዩኒቨርሲቲ መግቢያ መቁረጫ ውጤት በጦርነት ቀጠና ውስጥ የቆዩ አካባቢዎች የነበሩበትን ሁኔታ ያላገናዘበ ሲሉ ተችተውታል። ከደቡብና ሰሜን ወሎ ከዋግምራና ኦሮሞ ብሔረሰብ እንዲሁም ከደሴ ከተማ አስተዳደር የተገኘውን መረጃ መሰረት አድርገው የተናገሩት ሊቀመንበሩ በአምስቱ ምስራቃዊ የአማራ አካባቢዎች የ12ኛ ክፍልን መልቀቂያ ብሔራዊ ፈተና 31896 ተማሪዎች ወስደው የተቆረጠውን የዩኒቨርሲቲ መግቢያ ውጤት ማስመዝገብ የቻሉት ግን 9281 መሆናቸውን ገልጸዋል።
በጥቅስ ሲታይ በዚህ አካባቢ ጦርነቱ ባስከተለብን ጠባሳ ልጆቻችን ከጦርነቱ ሽሽት ጋር ተያይዞ እንዲሁም የጥይት ድምጽ እየፈሩ ምንም አይነት ደብተርም ሆነ እውቀት ባላገኙበት ሁኔታ ትምህርት ቤቶቻቸው አንደኛው በወራሪ ኃይል እየፈረሰ ሁለተኛው ከከባድ መሳሪያ እያረፈባቸው ሰላም እንደገና ደግሞ ለመጠለያ ሆኖ ለተፈናቃዩ መጠለያ ሆኖ የቆዩት የትምህርት ተቋማት ናቸው እንደ ደሴ ከተማ ባብዛኛው። ስለዚህ ከአንድ ወር እስከ 6 ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩ ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ነህን ያህል ተማሪ ቤት እንዲውል መደረጉ በጣም ቅሬታ ነው እየፈጠረብን ልጆቹም ላይ የወደፊት እድገትም ላይ። ስለዚህ የኛ ጥያቄ ልክ ልዩ ድጋፍ እንደሚደረግላቸው አካባቢዎች የኛም አካባቢ በጦርነት ቀጠና የወደመና በጦርነት ቀጠና ውስጥ ልጆች ምቹ የመማር ማስተማር ሁኔታ ባልተደረገበት በምቹ ሁኔታ ባልተማሩበት ይሄ እንደዚህ መደረጉ አግባብነት ስለሌለው ልዩ ድጋፍ እንደሚያደርግላቸው ተወስኖ የተወሰነ ዝቅ ብሎላቸው ልጆቹ የመማር እድል እንዲያገኙ እንዲደረግ ነው።
አቶ መኮንን መመሰኛው ሚዛናዊነት ጎድሎታል ይላሉ።
ምቹ ሁኔታ ባለ ካለባቸው አካባቢዎች ምቹ ሁኔታ የሌላቸውን አለ የሚወቅስ በጋራ እየተሰጠ ነው እንደ ጋራ እንዳገር ነው የተገመገምነውና ይሄ አግባብ ነው ብለን አናምንም። ስለዚህ የትምህርት ሚኒስቴር ይሄን ሁኔታ አይቶ ዝቅ ብሎ ኢቭን አንዳንዶቹም ብናይ ለምሳሌ ደውሎ ደሴ ዙሪያ ብናይ አንድ ተቋም ገልሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ተማሪ አላለፈም። ወረኢሉ ላይ ቁልምቢ የሚባል አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ያለፈ የለም። ለጋምቦ ጊምባ አጠቃላይ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈ። ስለዚህ ይሄ የሆነበት ምክንያት የማለፊያ ነጥቡ ከፍ ብሎ ስለ መምጣቱ ብቻ ሳይሆን የኛን የተማሪዎቻችን የመማር ማስተማሪዎች ሁኔታ ባልተፈጠረበት ሰላም በሌለበት ሽሽት ላይ በነበሩበት ህፃናት እንደገና ወደ ፈተና ገብቶ ሲፈተኑ 423 እና በላይ ማምጣት ባለመቻላቸው ምክንያት ውድቀት ተከስቶብናል። አብዛኛው ከ75% በላይ ተማሪዎቻችን እቤት ይድሉ ናቸው።
በደሴ ቀዳሜ ገበያ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል መልቀቂያ ብሔራዊ ፈተና ውስጥ የበቸውን ያህል ውጤት አለማግኘቷን ተናግራለች። የደሴ ከተማ ነዋሪዋ የሽወርቅ ስዩም እንደወጣቷ ውጤቱ በተዘበራረቀ ስሜት ውስጥ እንድትቆይ አድርጓታል።
መጀመሪያ የነበር ምኖር ተራየው እዚህ ወደ ደሴ መጣን። ደሴ መጣን ያው በጦርነት ጊዜ ወደሰባይድን ለሶስት ወር ያክል ከዛ ከሶስት ወር በኋላ ፈተናውን ለፈተና ለመውሰድ ወደዚህ መጣው ተመልሼ ወደ ደሴ ስንመጣ ያው ሁሉም ነገር እንደነበረው እንደድሮ አይደለም እንደጋጀነውም አይደለም ከባድ ነው ፈተናውንም እንደጠበቅነው አላገኘነውም አብዛኛው ተማሪን ይቻላልው ከተማርኩበት ትምህርት ቤት የተማርኩት ደሴ ቅዳሜ ገበያ ትምህርት ቤት ነው በጣም ከባድ ነው የዩኒቨርሲቲ መግቢያ ውጤት ራሱ ያመጣ ተማሪ በጣም ዝቅተኛ ነው ካኔ ጀምሮ ማለት እና አስከፊ ነበር
አሁን ውጤቱን ባለማግኘትሽ እየተሰማሽ ነው
ያው በጣም ከባድ ነው ዝብርቅርቅ ያለ ስሜት ነው የሚሰማው መወሰን እስከሚያቀት ድረስ ማለት የምትፈልገውን አቅድ አሁን እንደገና ሌላ አቅድ
ወጣቶች ሷኒ መሰሉ በሾች የሚቆጠሩ ውጤት ያለመጣላቸው ተማሪዎች መኖራቸውን የሚያስረዱት ደግሞ የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ናቸው
2829 ተማሪዎች ፈተና ወስደዋል ከነዚህ ከወሰዱ ተማሪዎች ውስጥ እንግዲህ 760 ዎቹ ብቻ ናቸው ዩኒቨርሲቲ መግቢያ ፈተናውን የመቁረጫ ነጥቡን ያለፉት ማለት ነው አጠቃላይ ፐርሰንቴጅ ስለላ 28.8 አካባቢ እንደ ደሴ ከተማ ናቸው ዩኒቨርሲቲ መግቢያ መቁረጫ ነጥቡን ያሟሉት 2012 ላይ በዛኛው አመት የነበረው ነገር አሁን 60% ያህል ነበር
መምሪያ ኃላፊው ለውጤቱ ዝቅተኛነት ዝርዝር ጥናት ተደርጎ ወደፊት የሚገለጽ መሆኑን ጠቅሰው በዋነኛነት ግን ተማሪዎቹ ያለፉበት ከባድ የጦርነት ጊዜና እሱን ተከትሎ ያጋጠማቸው የስነ ልቦና አለመረጋጋት መሆኑን በእርግጠኝነት መናገር ይቻላል ባይ ናቸው።
በጦርነቱ ምክንያት የተፈጠረባቸው የስነ ልቦና ጫና አንዱ ነበር። ከነዚህ ተማሪዎች መካከል እንግዲህ ቤተሰቦቻቸውን የሚያጡ አሉ፣ ያልተገኙም አሉ። በተለያየ ጫና ውስጥ ሆነው ነገሮች በተገቢው ባልተጋጉበት ሁኔታ ከጊዜ ማቋያ አስቸጋሪ ስለሆነ ፈተናው እንደውስጥ ተደርጓል እና ይሄ አንዱ ለውጤታቸው ዝቅ ማለት አንዱ ምክንያት ነው። ሌላው ምክንያት ተብሎ ሊወሰድ የሚችለው ራሱ የማለፊያ ጥቁ ሲታይ ትንሽ ከባለፉት አመታቶች በእጅጉ ከፍ ያለ ነው። አሁን ስታየው የወንዶች ናቹራል ሳይንስ የማለፊያ ነጥቡ 423 ነው ወንዶች የሴቶች 409 ነው። ይሄ ከ700 ከ600 የታረሙ የሶሻል ሳይንስ እንደገና ከ500 የታረሙ ከ600 ያሁን ሁለተኛው ዙር ከ600 317 ለወንዶች ለሴቶች 305 ነው ማለፊያ ነጥቡ።
ዛሬ ጋዜጣዊ መግለጫውን በጋራ ከሰጡት መሃል የደሴ ከተማ ሃይማኖት ተቋማት ጉባኤ ጸሐፊ ቄስ መስፍን ጌታሁንም ተከታዩን ብለዋል።
ፈተና እንዲወስዱ ልጆቹ መደረጋቸው አንድ ጥሩ ነገር ነው። የምንለው ምንድነው? ከእድሜያቸው ላይ አንድ አመት አይቀጥልባቸው። ከተፈተኑ በኋላ በዚህ በተበላሸ ውጤት ምክንያት ቢቀሩ ብዙ ስራ አጥና ፈራለ ማለት ነው። መማር አይችሉ ካልተማሩ መስራት አይችሉ ወጣቶች ናቸው። ወጣት ደግሞ ስሜታዊ ነው። ስራት ከሆነ ቁጭ ብሎ የሚውል ከሆነ ወደ ልዩ ልዩ ሱስ ሊገባ ይችላል። ወደማይገባ የተበላሸ ስነ ምግባር ውስጥ ሊገቡ ይችላል። የራሳችን ልጆች ለራሳችን ጣላት ሊሆኑብን ይችላሉ ማለት ነው።
የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሬ ለአሜሪካ ድምጽ በስልክ በሰጡት አስተያየት በጸጥታ ችግር ምክንያት በአማራ፣ ኦሮሚያ፣ ቤንሻንጉልና አፋር ክልሎች ሁለተኛ ዙር ፈተና ለ4000 ተማሪዎች መሰጠቱን አስታውሰው
ሁለተኛ ዙር የተፈተኑት ተማሪዎች ቁጥር ከአጠቃላይ በዚህ አመት ከተፈተኑት አነስተኛ ማለት 9% ብቻ ናቸው። በሁለተኛ ዙር የተስተናገዱት 91% የተፈተኑት በመጀመሪያው ዙር ነው። ከጥቅምት 9 እስከ ህዳር 2 ባለው በመጀመሪያው ዙር የፈተና አስተዳደር ችግር ስላጋጠመ ፊዚክስ ትምህርት እንደያስተደርኳል።
ዶክተር ሳሙኤል የጸጥታ ስጋት የነበረባቸውና በሁለተኛ ዙር የተፈተኑ ተማሪዎች ከመጀመሪያው ዙር ተፈታኞች የተሻለ ውጤት አስመዝግበዋል የሚል መሟገቻ ያቀርባሉ።
የዚህ ማሳያው ምንድነው? የመጀመሪያ ዙር ተፈታኞች ከተፈተኑት ውስጥ 50% እና ከዛ በላይ ያመጡት 45% ብቻ ናቸው። ያ ማለት 50 ከመቶ አማካይና ከዛ በላይ ያመጡ ተማሪ 45% ነው። በሁለተኛ ዙር የተፈተኑት ግን ከዚህ ጋር የሚነጻጸው 50% በሁለተኛ ዙር ከተፈተኑት ውስጥ በመንግስት ዩኒቨርሲቲ ምደባ የሚያገኙት መጀመሪያ ዙር ከተፈተኑት ጋር ብናነጻጽረው ይሄን የመጀመሪያ ዙር ተፈታኞች 25% ምደባ የሚያገኙ ሲሆን በጸጥታ ምክንያት ሁለተኛ ዙር የተፈተኑት 28%። ስለዚህ በጸጥታ ምክንያት ወደ ኋላ ቀርቶ የተፈተኑ ተማሪዎች ባስመዘገቡትም ውጤት ይሁን በመቆረጫ ነጥብም ቢታይ በመንግስት ዩኒቨርሲቲ መደባም ቢታይ የተሻለ አፈጻጸም ያሳዩት የሁለተኛ ዙር ናቸው።
ይህንም ይነሱ አንዳንድ ጥያቄዎች አሉ። ከዚህ ቀደም ከፍተኛ ውጤት በማምጣት የሚታወቁ ወረዳዎች፣ ከተሞች፣ ትምህርት ቤቶች አሁን ሙሉ በሙሉ በሚባል ጭምር ውጤት ያላገኙበት ሁኔታ አለና ለዚህ ደግሞ እንደ ምክንያት የሚያቀርቡት ልጆቻችን በጦርነቱ ምክንያት ተሰደው ተፈናቅለው ሄደው ነበር። ስለዚህ የትምህርት ሚኒስቴር ለሌሎች ልዩ የመግቢያ ውጤት እንደሚያስተካክለው ሁሉ ይሄም አካባቢ ይሄንን ግምት ውስጥ ያርባ መሆን አለበት፣ እኩል መታየት የለበትም የሚል ነው የሚያነሱትና ሚኒስቴር መስሪያ ቤቱ በዚህ ላይ ያለው አቋም
ሳይን እኛን መረጃው ነው ይመራል። እኛ የተማሪ ውጤት በትምህርት ቤት አናይም። በክልል ማየት ከፈለገ አሁን የተባለው አካባቢ ብቻ አይደለም ጸጥታ ችግር የነበረባቸው ሁለተኛ ዙር የተፈተነ አራት ክልሎች ላይ ፈተናው ድጋሜ የተሰጠ በእነኛ አካባቢዎች ከሌላ ጊዜ የተሻለ ውጤት አልተመዘገበም የሚባል ከሆነ በዝርዝር ትምህርት ቤቶቹ ማየት ይፈልጋል። በዝርዝር በትምህርት ቤቶች አይደለም መረጃው አናላይዝ የተደረገው። እንደ አጠቃላይ እንደ ሀገር የውጤት አፈጻጸሙ መሻሻል ነው የሚያሳይ። እንደ አጠቃላይ የክልል ለክልል መካከል ሰፊ ልዩነት የሚባል የተመዘገበ የለው። ይሄን ብቻ አይደለም በጸጥታ ምክንያት ዘግይቶ የተፈተኑ ተማሪዎች ሁለት ሶስት እድል ተሰጥቷል። አንድ ይቆዩና እነኚህ ልጆች ከ2014 ጋር ይፈተኑ፣ ሁለት ሌላ ፈተና እናዘጋጅና እንፈትን ነው ከክልሎች ጋር ምክክር ተደርጎ አይፈተኑ የሚል። የተፈተኑትም ተማሪዎች እንደተባለው ሳይሆን የተሻለ ውጤት አስመዝግበዋል። ማሳያ ለአቅርብ በሴቶች ከፍተኛ ውጤት የተመዘገበው በሁለተኛ ዙር ከተፈተኑት ተማሪዎች ልጅቷም ነዋሪነቷ ወልዲያ ከፍተኛ ውጤት በኢትዮጵያ ማለት ነው። በዚያም ይሄ የሚያሳየው የሁለተኛ ዙር ተፈታኞች በውጤት አንደር ፐርፎርም አድርጓል የሚለው ምንም የመረጃ ተጨባጭነት የለውም።
ያም ሆኖ ዘንድሮ በልዩ ሁኔታ የሚወድቁ ተማሪዎች ቁጥር ሊጨምር የሚችልበትን አጋጣሚ ዘርዝረዋል።
ሰፊ የሆነ የመውደቅ ምጣኔ ሊያጋጥም ይችላል። በምን ምክንያት? 10ኛ ክፍል ላይ ተጣርቶ መሰናዶ ትምህርት ይከታተል የነበረውን አይደለም ዘንድሮ የፈተነው፣ ከ8ኛው በኋላ 4 ዓመት የተማረው ነው የፈተነው። ይሄ አንዳንድ ትምህርት ቤት ላይ አንድም ሰው ላይ አልፍ ይችላል። ማለፍ የሚለው እንግዲህ ወደ መንግስት ዩኒቨርሲቲ መግባትን ነው አሁን እየተነገረ ያለው። ማለፍ ማለት በትምህርት ሚኒስቴር 50%ና ከዛ በላይ ማምጣት።
ሚኒስተር ዴታው ይህን ይበሉ እንጂ ቢያናገራቸውና በደሴ የሚኖሩ ተማሪዎች እንዲሁም የደቡብ ወሎ ዞን መምህራን ማህበር ሊቀመንበሩ አቶ መኮንን የ10ኛ ክፍል ፈተና መውሰዳቸውን ጠቁመዋል።
ባይዘው እነዚህ ልጆች እኮ 10ኛ ክፍል ማትሪክ መጥቶላቸው የማትሪክ ውጤት አመጣው ያለፉ ናቸው። አልፈው 11 እና 12 ለዩኒቨርሲቲ መዘጋጃ ክፍል ውስጥ የነበሩ ናቸው። ስለዚህ 10ኛ ክፍል ቢወርቁ ምናልባት ቴክኒክና ሙያ ይከተላሉ ይባል ነበር። አሁን ግን ሁሉም ነገር ቸልሞባቸው ቤት በመዋላቸው አብዛኛው ተማሪ ይሄን ስል የግድ ሁሉም ያልፋል ማለት አይደለም። ግን ውጤታቸው ከፍ እንኳን ዝቅ እንኳን ብሎ ከ423 ለምሳሌ ያለፈው አመት የመቁረጫ ነጥብን ብናይ ለተፈጥሮ ሳይንስ ለወንዶች 378 ነበር፣ ለሴቶች 368 ነበር። አሁን የመቁረጫ ነጥቡ ግን ለወንድ 423 ነው፣ ለሴት 409 ነው። ማህበራዊ ሳይንስን ብናይ ያሁኑ 317 ነው፣ ለሴት ለወንድ 317 ነው፣ ለሴት 305 ነው።
ይህ እንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ዛሬ ባወጣው መግለጫ የአንደኛው ዙር ፈተና እንደተጠናቀቀ ለሀገር አቀፍ ፈተናዎች ድርጅት በወቅቱ ፈተና ተሰርቋል እየተባለ በማህበራዊ ሚዲያ ሲሰራጭ በነበረው የተለያየ መረጃ ምክንያት የፈተና ውጤት ትንተናው በጥንቃቄ እንዲታይ በጽሁፍ ጥያቄ ማቅረቡን ገልጿል። ውጤት ከተገለጸ በኋላም የቀረቡ ቅሬታዎችን መሰረት በማድረግ ፈተናዎችን ድጋሚ እንዲታይላቸው የጠየቁ ተማሪዎችን ውጤታቸው እንዲፈተሽላቸው ሁኔታዎችን ከማመቻቸት በተጨማሪ አጠቃላይ በውጤቱና መቁረጫ ነጥቡ ዙሪያ አስፈላጊ ማብራሪያ እንዲሰጥ ለትምህርት ሚኒስቴር ጥያቄ አቅርበናል ያለው ቢሮ፣ በሚኒስቴር በኩል አስፈላጊ ማብራሪያ ከተሰጠ በኋላ በትምህርት ቢሮ በኩል የሚፈልጉ መረጃዎች ካሉ ከህዝቡ የሚደበቀው መረጃ እንደማይኖር ትምህርት ቢሮ አስታውቋል። ባልደራስ ለእውነተኛ ዲሞክራሲ በበኩሉ የዘንድሮ 12ኛ ክፍል ፈተና ብዙ ችግሮች ያሉበት በመሆኑ በርካታ ተማሪዎችና ወላጆቻቸውን ለብርቱ ጭንቀት ዳርጓቸዋል። ይህ ሁኔታ ሳይታረም የተረጋጋ የመማር ማስተማር ሂደት ሊኖር ስለማይችል የሰሜኑ ጦርነት በተካሄደባቸው የአፋርና የአማራ አካባቢዎች በልዩ ሁኔታ ታይተው ለአካባቢው ተማሪዎች የተለየ ድጋፍ እንዲደረግላቸው የሚሉና 5 ምክረ ሀሳቦችን አያይዞ ሰንዝሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ስናራጌን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ እንሻገር። ከሁለት አመታት በፊት ኮሜዲያን እሸቱ መለሰ የዝግጅታችን እንግዳ እንደነበረ ይታወሳል። በዚያ ወቅት በኮሜዲ ስራዎቹ ጅምር ትኩረትን አግኝቶ ነበር። ዛሬ እሸቱ በማህበራዊ መገናኛዎች ላይ በመቶ ሺዎች የሚቆጠሩ ተከታዮች ያሉት፣ ህጻናትና ወጣቶችን የሚያዝናኑ መሰናዶዎችን የሚያቀርብ፣ የወጣቶችን ችግርና ተሰጥኦ የሚያጎላ ትርኢቶችን በማስፋት መልካም ስም እያገኘ ያለ ወጣት ሆኗል። ስለ ቅርብ ጊዜ ስራዎቹና ተያያዥ ጉዳዮቹ ለማውጋት ዳግም ተገናኝተናል። ከኮሜዲው በተጨማሪ በተለያዩ ዘርፎች ለመሳተፍ ለምን እንደፈለገ፣ በአዳዲሶቹ ስራዎቹ ውስጥ ቀድሞ የሚታወቅበትን የኮሜዲ ተሰጥኦ በምን መልኩ እየተጠቀመበት እንደሆነ ከሚያስረዳበት ይጀምራል።
እኔ በባህሪ አንድን ነገር ከዜሮ ጀምሬ ያዳብር ኳሪፍ አርጊው መስራት ይችላል ብዬ ማስብ ሰው ነኝ። ምንም ነገር ውስጥ ብትከተኝ ጥሩ መሆን ይችላል ብዬ አምናለሁ። ምክንያቱም ራሴን በብዙ መልኩ ብዙ ነገር ውስጥ ከተቼ ሳየው አንዱ ትልቁ ነገር ምንድነው? መጀመሪያ አንድን ስራ ለመስራት በፊት ጥናት ማድረግ፣ ከዛ ያጠናኸውን ደግሞ ስቴፕ ባይ ስቴፕ እያንዳንዱን ተግባር ለመፈጸም መሞከር ነው። ሌላው ብዙ ነገር ውስጥ እንድሳተፍ ምክንያት የሆነው ዓለም የፈጠረው ቴክኖሎጂ ነው። ይሄ ዩቲዩብ የሚባለው ቴክኖሎጂ እድል ይሰጣል ብዙ ኮንተንት እንድትፈጥር፣ ብዙ ፕሮግራም እንድትፈጥር፣ ብዙ ዝግጅት እንድትፈጥር እድል ይሰጣልና ያ እድል ራሱ አንዱ አንዱን እያመጣ አንዱ አንዱን እየወለደ ነው። ስፔሻሊ ደግሞ አሁን ሀገራችን ካለችበት ሁኔታ አንጻር ኢትዮጵያዊነትን፣ ሰላምን፣ ፍቅርን፣ አንድነትን ለመስበክ ያገኘነውን መንገድ በሙሉ እንጠቀማለን እና ያንን መሰረት በማድረግ አንድ ኮንተንት እንዳይሰለች ብዙ ኮንተንት እንፈጥራለን። ሌላው ደግሞ ሰዎች እንደ ችግር አንድን ሀሳብ ሲያነሱ ያንን ወደ ሾው እየቀየርን መፍትሄ እየፈጠርን ነው የሾው ብዛት አሁን ያለበት ቦታ የደረሰው። ኮሜዲያነት እንደመሃላልከው ደግሞ ያው ብዙ ጊዜ የምሰራቸው ስራዎች ላይ በጎ አድራጎትን እንኳን በጣም ያስለቅሱ የበጎ አድራጎት ታሪኮችን እንኳን አዝናኝ አድርጎ መስራት ይችላል። አሁን ላይ ሁሉንም ስራዎች ስንሰራ አዝናኝ እያደረጉ የሰውን ቀልብ የሚስቡ እያደረጉ ለመስራት የኮሜዲው ሙያ እጅግ በጣም አግዞኛል ብዬ አስባለሁ።
በሬ ጠላት ሊበት ነው።
በሬ ጠላት ነው?
አረ በሬ ጠላት አይደለም። በሬ እኮ በኩሩ እንደዚህ ሲካፋ ሰውን ይጠላል። አረ አይደለም። በሬ ግን የሚጠላው እንስሳ ስለሆነ በሬ አይጠላም።
በቅርቡ ትኩረት እያገኘው ከመጡ የማህበራዊ መገናኛ ላይ ትርኢቶች መካከል አንዱ ህፃናትን የሚመለከተው ድንቅ ልጆች የተሰኘው መርሃ ግብር ነው። ህፃናትን እንደ ዋና እንግዳ አቅርቦ የማነጋገሩ ሀሳብ እንዴት መነጨ? ግቡስ ምንድን ነው?
በጣም ግሩም። ድንቅ ልጆች ያው ተመሳሳይ ፕሮግራሞች አሉ የተለያዩ ሚዲያዎች ላይ፣ የውጭ ሀገርም ፕሮግራም አለ፣ ሀገር ውስጥም እንደዚ አይነት ፕሮግራሞች እንዳሉ ይታወቃል። ነገር ግን እኛ ፕሮግራምን ስንነሳ ከሀሳብ ነው፣ ከፕሮግራም አንነሳም። ሀሳብ ነው መጀመሪያ የምናስበው እና ህጻናትን እያቀረቡ የማነጋገሩ ሀሳብ እንዴት ተነሳ የሚለው እኛ አንድ የምናምነው ነገር አለ። ስፔሻሊ እኔ አሁን ሀገራችን ላይ ያለው የክፋት ሀሳብ፣ የዘረኝነት ሀሳብ እና የጥፋት ሀሳብ ወደ ቀጣዩ ትውልድ መሻገር የለበትም ብዬ አምናለሁ። የቀጣዩ ትውልድ ነው የኢትዮጵያ ተስፋ። መስራት ካለብን ቀጣዩ ትውልድ ላይ በጣም መስራት አለብን ብዬ አምናለሁ። ቀጣዩን ትውልድ ህጻናትን ደግሞ አሁን እየሰራ ያለው ማን ነው? ሶስት አካላት አሉ በእኔ እምነት። አንደኛው ሚዲያ ነው፣ ሁለተኛው ወላጆች ናቸው፣ ሶስተኛው ደግሞ መምህራን ናቸው። አሁን እኛ ሀገር ምን አይነት ትሬንድ አለ? ወላጅ ልጁ ፊት አደገኛ የፖለቲካ ትንተና ዜና ከፍቶ ይሰማል፣ ወይም አደገኛ የፖለቲካ ክርክር ያደርጋል፣ ወይም ዘረኝነት ላይ ያተኮሩ ወይም ደግሞ ጥላቻ ላይ ያተኮሩ ዘገባዎችን ያዳምጣል፣ ያወራል። ልጅ ደግሞ ቤት ውስጥ የሚጫወት እየመሰለ ወይም ደግሞ የማያዳምጥ እየመሰለ ያዳምጣል። አሁን ይሄ ዘረኝነት ሀሳብ ወደ ልጆቻችን እንዳይሸጋገር ከፈለግን ሚዲያዎቻችንን፣ ወላጆችና ሌሎች ሁላችንም እንድንጠነቀቅ ምን ማድረግ ያስፈልጋል? በተለይ ለወላጆችና ለመምህራን ህጻናት አጠገባችን ሆነው የማይሰሙ ቢመስሉም እንደሚሰሙና እንደሚያዳምጡ ማሳየት ያስፈልጋል። ስለዚህ አሁን የኛ አላማ ብዙ ሰው ለህጻናት ይመስለዋል ድንቅ ልጆች አይደለም፣ ለወላጆች ነው። ወላጆችን ሾክ ማድረግ ማስደንገጥ ነው የኛ አላማ። ስለዚህ ህጻናትን እናመጣቸውና ህጻናት ያውቃሉ ተብለው የማይታሰቡትን ነገሮች እንጠይቃቸዋለን። ያውቃሉ አያውቁም የሚለውን ለማወቅ ስንጠይቃቸው ከሚታሰበው በላይ ያውቃሉ። ከየት አመጡት? እንግዲህ ወላጅና እኛ ራሳችንን እንድንመረምር ነው። ስለዚህ ከባባድ ጥያቄ እየጠየቅናቸው በጣም አስደንጋጭ መልስ ሲመልሱ ይሄንን የሚያየው ማህበረሰብ አሀ ለካ ልጆቼ ይሰሙኛል፣ ለካ ልጆቼን የሚያዳምጠው ሚዲያ አብረው እየሰሙ ነው ብሎ እንዲጠነቀቅና ልጆቹ ፊት የሚያወራውን እንዲመርጥ፣ ልጆቹ ፊት የሚከፍተውን እንዲመርጥ ለማሳሰብ ነው። ህጻናትን አምጥተን እንደዚህ ሰው በጣም አስደንጋጭ ሀሳቦችን ከነሱ አይምሮ እየሰማን ወላጆችን የማስገንዘብ ስራ ለመስራት ይወሰኑ።
የምታቀርባቸው ልጆች ለየት ያለ እይታ አላቸው። ለምታቀርብላቸው ጥያቄ የሚሰጡት መልስም በአብዛኛው አፍቂ ነው፣ አነጋጋሪ ነው፣ አንዳንድ ጊዜ ደግሞ ደንገጠኛ ያደርግ ነው። የማህበራዊ መገናኛ አስተያየቶችን ስመለከት ቅር ያላቸው ሰዎችን ማይቻለሁ። አንዳንዶቹ ከልጆቹ እድሜ ጋር ያልተመጣጠኑ ጥያቄዎች ይቀርብላቸዋል የሚል ነው። ሌሎቹ ደግሞ እንደማን አንድ ጸሐፊ የተጠቀሙትን አማርኛ ለተጠቀምና ህፃናት በህፃንነታቸው ህፃን መሆን ያለባቸው እንደ ትልቅ እንዲያወሩ ካደረግናቸው ጥፋቱ የኛው ነው የሚል መከራከሪያ አቅርበዋል። እሸቱ፣ በዚህ ጉዳይ ላይ ያለህ ምልከታ ምንድን ነው?
እንግዲህ አሁን የተለመደው ስለ ህፃናት ያለን የተዛባ አስተያየት እና አመለካከት ማሳያ ነው ይህ አስተያየት። አሁንም ይህን አስተያየት የሚሰጡት ሰዎች የሚያስቡት ምንድን ነው? ህፃናት ምንም እንደማያውቁ ነው። እኛ ደግሞ የምናምነው ህፃናቱን ሳናውቀው እየበከልናቸው እንደሆነ ነው፣ በዘረኝነት፣ በክፋት፣ በምንሰማቸው የክፉ ወሬዎች እና ዜናዎች። ስለዚህ ያንን ማቆም አለብን። ሁሌ አንደርስሜት እያደረግን አያውቁም፣ አያስቡም፣ አያዩም፣ እንደ ህፃን ነው መጠየቅ ያለባቸው እያልን ህፃናቱን አንደርስሜት እያደረግን ክፋታችንን፣ ዘረኝነታችንን እየደፋንባቸው ነው። ያንን ለማስቆም ብቸኛው አማራጭ አሁን የኛ ዓላማ እንደዚህ አይነት ኮንቨርሴሽን እንዲፈጠር ነው። አሁን ያሉት ሰዎች ማለታቸው ጥሩ ነው። ይሄ ኮንቨርሴሽን ሲፈጠር አሁን ማውራት እንጀምራለን። ስናወራ ይሄን እድል እናገኛለን እኛም መልእክታችንን ለመናገር። ህፃናቱን እየደፋንባቸው ነው። ክፉ ሐሳብ፣ ዘረኝነት፣ ጥላቻ እየደፋንባቸው ነው። እምናውቀው ስንጠይቃቸው ነው፣ ሲያወሩ ነው። ሳናውቀው እንግዲህ ይሄንን እኛ የጠላነውን ክፉ ሐሳብ እያስቀጠልን ስለሆነ ቆም እንድንል ያደረገን አሁን ድንቅ ልጆች ነው። አየህ፣ ፕሮግራሙ ላይ እንግዲህ ህፃናቱ ሲጠየቁ ለምሳሌ እኛ ያው ፍጹም ለሚዲያ ስለማይመጥንና ለህዝብ መተላለፍ ስለሌለበት እየቆረጥነው ነው እንጂ ወደፊት እንደው የፈለገው አካል መጥቶ እኛ ጋር ማየት ቢፈልግ እጅግ በጣም ከባድ ከህፃናት የማይጠበቅ የፖለቲካና የጥላቻ ቃላትን እዛ መድረክ ላይ ነግረውኛል ህፃናቱ። ነገር ግን እንደዚህ አይነት ቃላት ለህፃናቱም ለቤተሰቦቻቸውም እንደ ሀገርም ስለማያግባባና ጥሩ ስሜት ስለማይፈጥር እንቆርጠዋለን እንጂ ህፃናት ውስጥ መርዝ እየተከልን ነው። ይሄን መርዝ መትከላችን ለምን ታወቀብን ምንል ከሆነ መፍትሄው እሱ አይደለም። መፍትሄው መርዝ መትከላችንን ማቆም ነው። እምናቆመው ደግሞ መርዝ እየተከልን እንደሆነ ስናውቅ ነው። እምናውቀው ደግሞ ህፃናቱ ሲናገሩ ነው። ስለዚህ ህፃናቱ ያወቁትን ለምን ተናገሩ ማለት ሰባይ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታውርሱ ነው የሚሉት ሁሉም ህፃናት ነው ጋር የሚመጡት። በቃ ክፉ ሀገር አንፈልግም፣ ክፋት አንፈልግም፣ እንደዚህ ነገር አቆሙልን፣ ጥላቻ አታውርሱን፣ የተሻለች ሀገር አውርሱ። እንደውም አንድ ህፃን ምን አለመሰለ ትልልቅ ሰዎች ይሄን የማይረባ ነገራችሁን አቆሙና የተሻለች ሀገር አውርሱን አለ። ስለዚህ ለምን ልክልካችንን ተነገረን ከሆነ ምንለው መፍትሄው እሱ አይደለም። መስተካከል፣ መሻሻል፣ መለወጥ ያለብን እኛን እንጂ ህፃናቱ የሚያውቁትን ለምን ተናገሩ ማለቱ እሱ መፍትሄ አይሆንም። ምክንያቱም ሰባዊ መብታቸው ስለሆነ ብዬ ነው ማምነው።
ቻችን እንዲሁም ተመልካቾቻችን ከኮሜዲያን እሸቱ መለሰ ጋር ያደረግነው ቆይታ ተከታይ ክፍል በነገ ሁለት ይቀርባል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣጥ መርሃግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤምኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች ሳት በዳውንሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስ ላይ ያገኙናል። ጋቢና ቪ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አድማጮቻችን እንዲሁም ተመልካቾቻችን እስከም ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ሲኖሩ በማህበራዊ መገናኛ አውታሮች በኩል አስተያየታችሁን እንድታደርሱን ይሁን። ሳስተናግዳችሁ አመሸሁት ሀብታሙ ስዩም ነኝ። ንጉሱ ታምሬ ደግሞ በምስልና ድምጽ ምህንድስና እስካሁን ድረስ አብሮን ነበረ። ይቅርታ። መልካም ምሽት ይሁንላችሁ። በነገው ዕለት እንገናኛለን።